Gambino VOA.
ጋቢና ቪኦኤ። ሰላም ሰላም፣ እንዴት አመሻችሁ? ተሳፈሩ፣ ገባ በሉ፣ ታክሲው ሞልቷል። ሄኖክ ሰማእግዜር ነኝ። ጋቢና ቪኦኤ አስገባችሁ። የጋቢና ጉዟችን ከአሜሪካ ድምፅ ሬዲዮ ተጀምሯል። ታክሲዋ ሞልታለች። ጽዮን ግርማ እዚህ ጋቢና አብራኛለች።
እንኳን ደህና መጣ ሄኖክ።
አመሰግናለሁ።
ሰላም እንደምናመሻችሁ። በምሽቱ የጋቢና ጉዞ የኢትዮጵያ መንግስት ከዋነኛ የተቃዋሚዎች ጥምረት መድረክ ጋር መነጋገሩን የገለጹት የፓርቲው ፕሬዝዳንት ውይይቱ ቀጣይነት ይኖረዋል በሚል እየጠበቁ ቢሆንም የገዢው ፓርቲ የሚወስዳቸው እርምጃዎች እንዳሳሰቧቸው ገልጸዋል።
እየጠበቅናቸው መቼ ተገናኝተን እንናገር? መፍትሄ ፍለጋው እንደው ዝም ብሎ ሁኔታዎቹ ተረጋግተው በዚህ በአስቸኳይ ጊዜ አዋጁ ምክንያት ወደ ቀድሞው የተረጋጋ ማለትም በትምህርት ጥቅስ ሁኔታ ይመለሳል በሚል ተስፋ ነው እየተንቀሳቀሱ ያሉት።
በአስቸኳይ ጊዜ አዋጅ የተሰየመው ወታደራዊ እዝ ማዕከል በደቡብ ክልል ከ500 በላይ የመድረክ አባላትና ደጋፊዎችን ማሰሩን ፕሮፌሰር በየነ ጴጥሮስ ጨምረዋል።
በአሁኑ ጊዜ ባለፉት 5 ቀናት 3 የክልሉ መሪዎቻችን ታስረውብናል።
በኢትዮጵያ ሶማሌ ክልል የዳይር ዝናብ መስተጓጎል በክልሉ ባለፈው ዓመት በድርቅ ለሰነበተው ነዋሪ ፈተና መሆኑን የኢትዮጵያ መንግስት ገለጸ።
በዚህ የተከሰተውን የአተት በሽታንም በተመለከተ የጤና ጥበቃ ሚኒስቴር የራሱን ባለሙያዎች በማስተማራት ከክልሉ ጤና ቢሮና በተዋረድ ካሉ የጤና ተቋማት ጋር በመተባበር የአተት በሽታ ቁጥጥር ስር አውሏል።
አቶ ምትኩ ካሳ ናቸው። እንግዲህ ተጨማሪ ዘገባዎችም ይኖሩናል። በኢትዮጵያ ያለአግባብ የታሰሩ ጋዜጠኞችና የኢንተርኔት አምደኞች እንዲፈቱ ሲፒጄ የጋዜጠኞች መብት ተሟጋች ድርጅት ገልጿል። ዝርዝሩን ይዘናል።
ጋቢና ቪኦኤ የአዲሱ ትውልድ ድምፅ፣ አብራችሁን ከአድማስ ተሻገሩ። ዜና እናስቀድም። በድጋሚ ለዜናው ተመልሼ መጥቻለሁ። ጽዮን ግርማ ነኝ። አጠር ካሉ የምሽቱ ዜናዎች ጋር አብሬያችሁ ቆያለሁ። በኦጋዴን ክልል የሚንቀሳቀሰው አብነት ድርቅና ኮሌራ ባለፉት ጥቂት ቀናት ውስጥ ከ35 በላይ ሰዎችን ገድሏል ሲል በዛሬው ዕለት መግለጫ አውጥቷል። የኢትዮጵያ መንግስት በበኩሉ ከነገ ጀምሮ የድርቁን ሁኔታ የሚገመግም ከተለያዩ አካላት የተውጣጣ ግብረ ኃይል እንደሚያሰማራ ገልጿል።
የኢትዮጵያው ጠቅላይ ሚኒስትር ኃይለ ማርያም ደሳለኝ ከመድረክ የወቅቱ ሊቀመንበር ጋር መሰረታዊ በሆኑ የፖለቲካ ችግሮች ላይ መነጋገራቸው ተገልጿል። እስካሁን ግን ገዢው ፓርቲ የሚወስዳቸው ተጨባጭ እርምጃዎች እንዳሰጓቸው የመድረክ መሪ ገልጸዋል። የዚህን ዜና ዝርዝር ቆየት ብለን እናቀርባለን።
ሲፒጄ በሚል የእንግሊዝኛ ምህጻረ ቃል የሚጠራው የጋዜጠኞች መብት ተሟጋች ድርጅት በኢትዮጵያ ያለ አግባብ የታሰሩ ጋዜጠኞችና የኢንተርኔት አምደኞች እንዲፈቱ ጠይቋል። ዓለም አቀፉ የሰብአዊ መብት ተሟጋች አምነስቲ ኢንተርናሽናል በበኩሉ በድጋሚ የታሰረው የዞን 9 የኢንተርኔት አምደኛ በፈቃዱ ኃይሉ ያለምንም ቅድመ ሁኔታ እንዲለቀቅ ጠይቋል። የሽብር ክስ ቀርቦበት ጉዳዩ በፍርድ ቤት እየታየ የሚገኘውና በእስር ቂሊንጦ ያለው የቀድሞ የሰማያዊ ፓርቲ ህዝብ ግንኙነት ኃላፊ አቶ ዮናታን ተስፋዬ በሰንሰለት ታስሮ እንደሚገኝ ለጠያቂዎቹ መግለጹን ምንጮች ተናግረዋል። ይህን በተመለከተ የመንግስት ኮሚኒኬሽን ጉዳዮች ጽህፈት ቤት ሚኒስትር ዶክተር ነገሪ ሌንጮ የእጅ ስልክ ላይ ደጋግመን ብንደውልም ስልካቸው ባለመነሳቱ ምላሻቸውን ማካተት ሳንችል ቀርተናል። አድማጮች፣ የእነዚህን ዜና ዝርዝሮች ወደ በኋላ ላይ እንመለስባቸዋለን። ወደ ዓለም አቀፍ ዜና ስንሻገር የኮንጎ ዲሞክራሲያዊ ሪፐብሊክ ፕሬዚዳንት ጆሴፍ ካቢላ አዲስ ጠቅላይ ሚኒስትር ሰይመዋል። ካቢላ ባዲባንግ ኒቲ ሳሚ የተባሉ ተቃዋሚ የምክር ቤት አባል እስከ ተላለፈው የምርጫ ጊዜ ድረስ የውህደቱን መንግስት እንዲመሩ ሰይመዋል። በያዝነው ወር እንዲካሄድ ታቅዶ የነበረው ምርጫ እንደ አውሮፓውያን አቆጣጠር ሚያዝያ 2018 ዓ.ም እንዲደረግ ተወስኗል። የቀድሞ የሀገሪቱ መንግስት ከስልጣን የወረደው ካቢላ ከሁለተኛው የስልጣን ጊዜያቸው አልፈው እስከ 2018 ዓ.ም እንዲቆዩ ለማስቻል ሲባል በፕሬዚዳንቱና በተቃዋሚዎች መካከል በተደረገው ስምምነት መሰረት ነው። በመጨረሻም አንድ የሚኒሶታ ዳኛ አብዛኞቹ ትውልደ ሶማሊያ አሜሪካውያን የሆኑ 9 ወንዶችን እስላማዊ መንግስት ነኝ ለሚለው ጽንፈኛ ቡድን ቁሳዊ እርዳታ ለማቅረብ አሲረዋል በሚል ክስ በእስራት ቀጥተዋል። አድማጮች ለሰዓቱ ያዝናቸው አጠር ያሉ ዜናዎች እነዚህ ነበሩ። ከቀሪ ካቢና ዝግጅቶች ጋር አብራችሁን ቆዩ።
የጋቢና ጉዞአችን ከአሜሪካ ድምጽ ሬዲዮ ይቀጥላል። ሄኖክ ሰማእግዜርና
ጽዮን ግርማንን አብረን ካድማስ እንሻገር እንላችኋለን።
ጋቢና ቪኦኤ Let's cross boundaries together.
ወደ መጀመሪያው ዘገባ ስናመራ ጠቅላይ ሚኒስትር ኃይለ ማርያም ደሳለኝ ከመድረክ የወቅቱ ሊቀመንበር ጋር መሰረታዊ በሆኑ የፖለቲካዊ ችግሮች ላይ ለመነጋገር መወያየታቸው ተነገረ። እስካሁን ግን ከገዢው ግንባር ተጨባጭ እርምጃ እንዳልተወሰደ የመድረክ መሪ አስታውቋል። ኢህአዴግ በአስቸኳይ ጊዜ አዋጁ በኩል ወደ ቀድሞ ሁኔታ ለመመለስ የፈለገ እንደሚመስልም ግምታቸውን ገልጸዋል። ባለፉት ጥቂት ቀናት ውስጥ በኮንሶ ብቻ ከ500 በላይ ሰዎች መታሰራቸውን፣ በጋሞጎፋ ዞን የፓርቲ አመራር አባላት መያዛቸውን መድረክ አስታውቋል። መለስካቸው አምሃ ከአዲስ አበባ ተከታዩን አድርሶናል።
የኢትዮጵያ ፌዴራላዊ ዴሞክራሲያዊ አንድነት መድረክ የወቅቱ ሊቀመንበር ፕሮፌሰር በየነ ጴጥሮስ ትናንት አመሻሹ ላይ ከቪኦኤ ጋር ባደረጉት አጭር ቆይታ ከአንድ ወር በፊት የሀገሪቱ ፕሬዚዳንት ዶክተር ሙላቱ ተሾመ፣ ከዚያም ወዲህ ጠቅላይ ሚኒስትር ኃይለማርያም ደሳለኝ ለፓርላማ ያደረጓቸውን ንግግሮች በመንተራስ መድረክ ለጠቅላይ ሚኒስትሩ ደብዳቤ መጻፉን ገልጸዋል። የደብዳቤው ይዘትም የሀገሪቱ ፕሬዚዳንትም ክቡር ጠቅላይ ሚኒስትርም እንደተናገራችሁት በመሠረታዊ ጉዳዮች ላይ ከተቃዋሚዎች ጋር ተቀምጠ እንወያያለን በተባለው በእኛ ወገን ለመነጋገር ዝግጁ ነንና መቼ እንገናኝ የሚል እንደነበረም አብራርተዋል። ለዚህ ደብዳቤ በጽሑፍ የተሰጠ መልስ እንደሌለ የተናገሩት ፕሮፌሰር በየነ በጠቅላይ ሚኒስትር ኃይለማርያም ጥሪ የአንድ ለአንድ ንግግር ማድረጋቸውን ግን ይፋ አውጥተዋል።
በአሁኑ ጊዜ ይህንን ግልጽ ማድረጉ ይህን ያህል ብዙም ምስጢር ማባከንም አይመስለኝም። ጠቅላይ ሚኒስትሩ አንድ ለአንድ ከኔ ጋር ተቀምጠው ተነጋግረዋል እና ይሄ ከተደረገም አንድ ወር አልፎታል። በዚያ ግንኙነታችንም አዎ ከተቃዋሚ ፓርቲዎች ጋር እንግዲህ መሰረታዊ በሆኑ የፖለቲካ ምህዳሩን እስካሁን ድረስ ተደራሽ ባላረጉ ችግሮች፣ ችግር ፈጣሪ በሆኑ ጉዳዮች ላይ ለመነጋገር ፈቃደኛ ነን ብሎኝ እኛም ለዚህ ዝግጁ መሆናችንን እንደገና በጽሁፍ የጻፍነውን በቃልም በማስረገጥ ተለያየን። ከዚያ ወዲህ ይኸው አንድ ወር አልፏል። እስካሁን ድረስ ምንም የረባ ግንኙነት አልተፈጠረም።
የመድረክ ሊቀመንበር ኢህአዴግ ከተቃዋሚዎች ጋር አድርጋለሁ ያለው ውይይትና ድርድር ይህን ያህል መዘግየቱ የፈጠረባቸውን ስሜትም አልሸሸጉም።
እንግዲህ ነገሩ ያው አንድ ለአንድ የራሳቸውን ግንዛቤ ለመጨበጥም እኛ ምን እንድናስብም ምን አይነት አቅጣጫ እንደምናቅድም ለመመዘን ለመገምገም ለብቻ የተደረገ ግንኙነት ይመስለኛል። ይሄ እንግዲህ በፓርቲያቸው ውስጥ ሳይታወቅ አይቀርም። ምክንያቱም እኔ እንደውም ስለዚህ ጉዳይ እንደ ምስጢር ይዤው ከዲፕሎማቶች ነው የሰማሁት። ከጠቅላይ ሚኒስትሩ ጋር ተገናኝተ አልነበረም እንደ የሚል ከዲፕሎማቶች ነው የሰማሁት። እና እኔም ይሄ ነገር ዝም ብለን እንያዘው ተብዬ ይሆናል በሚል መልስ አልሰጠሁም። ለዚያ ጥያቄ ለጠየቀኝ ዲፕሎማት ማለት ነው።
ፕሮፌሰር በየነ አክለውም ይደረጋል የተባለውን ውይይት ዛሬም እየጠበቁት እንደሆነ ግን ደግሞ በመንግስት በኩል እየተወሰደ ነው ባሉት እርምጃ መሰረት በኢህአዴግ በኩል ይኖራል ስላሉት ሀሳብ ያላቸውን ግምትም ተናግረዋል።
ስለዚህ እየጠበቅናቸው ነው። መቼ ተገናኝተን እንናገር ፍለጋው እንደው ዝም ብሎ ሁኔታዎቹ ተረጋግተው በዚህ በአስቸኳይ ጊዜ አዋጁ ምክንያት ወደ ቀድሞው የተረጋጋ ማለትም በትምህርት ጥቅስ ሁኔታ ይመለሳል በሚል ተስፋ ነው የተንቀሳቀሱ ያሉት እና ይህ መዘግየት ላይዳውን ሲታይ የኢህአዴግ አመራር መረጋጋትን አሳይቶ ቀስ እያለ እርምጃዎቹን የመውሰዱ ነገር ስህተት አይደለም ወይ? ሁኔታውን በአግባቡ ያለማንበብ ነው አድርገን በኛ ወገን የምንወስደው።
የአስቸኳይ ጊዜ አዋጁ ከታወጀ በኋላ የተፈጠረው ሁኔታ በተመለከተም ፕሮፌሰር በየነ ለቪኦኤ ሰፋ ያለ ማብራሪያ ነበር የሰጡት። እጅግ ብዙ የመድረክ አባላት በስር ላይ እንደሚገኙና የተወሰኑት ፍርድ ቤት እንደሚመላለሱ ዓለም ሁሉ የሚያውቀው ጉዳይ ነው ሲሉም ገልጸዋል። ከጥቂት ቀናት ወዲህ ግን በደቡብ ክልል በፓርቲ መሪዎች ላይ እየተፈጸመ ነው ያሉት እስራት ተባብሰዋል።
በተለይ የመድረክ አባል የሆነው የማህበረ ዲሞክራሲ ደቡብ ህብረት አንድነት ፓርቲ የዞኑ አመራር በጋሙ ጎፋ ዞን በአሁኑ ጊዜ ባለፉት 5 ቀናት 3 ተክልሉ መሪዎቻችን ታስረውብናል። ከነዚህም ለምሳሌ አቶ ዳዊት ሞርጋ የዞኑ ምክትል ሊቀመንበር ናቸው። አቶ ገረሱ ገመሻ እንደዚሁም የዞኑ ስራ አስፈጻሚ አባል ናቸው። አቶ ሚካያስ ማጻ የዞኑ ስራ አስፈጻሚ አባልና እንደዚሁም በዛላ የድርጅታችን ሰብሳቢ ናቸው።
በዚሁ ዞን ከምባ በተባለ አካባቢ የሚገኙ የፓርቲ መሪዎችም መታሰራቸውን ያስታወሱት የመድረክ ሊቀመንበር በኮንሶ ያለውን ሁኔታም እንደሚከተለው ነበር የገለጹት።
አባልና ደጋፊዎች በብዛት ኮንሶ ውስጥ አሉን። በኮንሶ ወረዳ ቀድሞ ልዩ ወረዳ በሚባለው ብዙ ህዝባዊ እንቅስቃሴና ከመንግስትም ጸጥታ ኃይሎች ጋር ህብረተሰቡ እንደተጋጨ ይታወቃል። በአሁኑ ጊዜ በዚህ ከአስቸኳይ ጊዜ አዋጅ ወዲህ ባለፉት 3 ቀናት ደግሞ በተለይ ባሎቻችሁን አምጡ፣ የት ነው ያሉት ምሩን እየተባሉ ባሎቹ እንግዲህ ለስራ ጉዳይም ወደ ሌላ አካባቢ የሚሄዱ ወይም ፍርሃት ገብቷቸውም ዞር ብለውም ይሁኑ የምናውቀው ነገር የለም። ግን እነዚህ እናቶች፣ እህቶች፣ ወጣቶችም ሴቶች ጭምር በብዛት እየታሰሩ እንደሆኑ በየምሽቱ አስገድዶ በር ቤት እየተከፈተ እስካሁን ድረስ እኛ ከዚያ አካባቢ በደረሰን መረጃ ከ500 በላይ ባለፉት 3 ቀናት ታስረው ታግተው እንዳሉ በተለይ አሁን በዚህ በደቡቡ አካባቢ አዲስ ክስተት ነው ያገኘ ነው። እነዚህ የጠቀስኳቸው ናቸው።
የአስቸኳይ ጊዜ አዋጁ መሰረታዊ የሆኑ መብቶችን የማይነካ መሆኑ ቢገለጽም ብዙ አደናጋሪ ሁኔታዎች እንዳሉትና እየተፈጸሙ መሆኑን የገለጹት ፕሮፌሰር በየነ በአሁኑ ጊዜ የፓርቲ የዕለት ተዕለት ተግባራትን እንኳ ለመፈጸም ችግር እንደገጠመ ይናገራሉ።
ስለዚህም ይሄ ነገር በእጅጉ አሳስቦን የኛንም በዚህ በአስቸኳይ አዋጁም አማካኝነት ያልተገደበ የፖለቲካ ስራችንን እንዳንሰራ የተደረግንበት ሁኔታ ስላለ በዛሬው ዕለት ለኮማንድ ፖስቱ ደብዳቤ ጽፈን ገቢ አድርገናል እና የደብዳቤውም ይዘት ስጠቃለል እነዚህ አባሎቻችን መሰረታዊ የሆነውን ፖለቲካ እንቅስቃሴያችን የሚመሩ ስለሆኑ በአስቸኳይ እንዲፈቱ ጠይቀናል። ይሄንን ማስረገጥ ፈልጋለሁ።
የአስቸኳይ ጊዜ ኮማንድ ፖስቱ ለመጨረሻ ጊዜ ይፋ ባደረገው መረጃ እንዳመለከተው በአሁኑ ወቅት ከአዋጁ ጋር በተያያዘ በቁጥጥር ስር የዋሉ ሰዎች 11607 ብቻ ናቸው። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
አሁን ወደ ሶማሌ ክልል እናመራለን። በኢትዮጵያ ሶማሌ ክልል ኡጋዴን ውስጥ ድርቅና ኮሌራ የዜጎችን ኑሮ እየጎዱ መሆኑን ጠቅሶ ባለፉት 4 ቀናት ከ35 በላይ ሰዎች መሞታቸውን የኦጋዴን ብሔራዊ ነጻ አውጪ ግንባር ኦብነግ አስታውቋል። በክልሉ ከ1.3 ሚሊዮን በላይ ሰዎች በድርቅ የተነሳ የአስቸኳይ ጊዜ እርዳታ ለበርካታ ወራት ሲደረግላቸው መቆየታቸውን ያስታወቁት የኢትዮጵያ የብሔራዊ የአደጋ ስጋትና አመራር ኮሚሽን መሪ አቶ ምትኩ ካሳ የዳይር ዝናብ በሶማሌ ክልል መስተጓጎሉን አስታውቀዋል። በክልሉ ተከስቶ የቆየውን የኮሌራ በሽታ ለመቆጣጠርም የጤና ጥበቃ ሰራተኞች የተሳካ ስራ መስራታቸውን ነው ኮሚሽነሩ ያስታወቁት። ዛሬ ማምሻውን አነጋግሬያቸው ነበር።
በሶማሌ ክልል ደቡባዊው ክፍል በአካባቢው አጠራር ዳይር የሚባል የዝናብ ወቅት አለ። ይህ ዝናብ ወቅት ከጥቅምት አንስቶ እስከ ታህሳስ ወር ድረስ የሚዘንብ ዝናብ ነው። ስለዚህ ዝናብ በአገባብም በመጠንም በስርጭትም ያልተሳከለ በመሆኑ የእንስሳት መኖ እጥረት እና የአቅርቦት እጥረት ይታያል። ስለዚህ ከዚህ በመነሳት የክልሉ መንግስትም ሆነ የፌዴራል መንግስት ለእንስሳትም ሆነ ለሰው የመጠጡ አቅርቦትና ለእንስሳት ሀብቱ ደግሞ የመኖ አቅርቦት እያደረገ ነው የሚገኘው።
እንግዲህ አሁን ያለው ሁኔታ ደግሞ በተጨማሪ ኮሌራና ድርቅ የአካባቢውን ህዝብ እየጎዳ ነው በሚል በአካባቢው የሚንቀሳቀሱ የተቃዋሚ ፓርቲዎች መካከል የኦብነግ መግለጫ አውጥቷል። ዛሬ ሰዎችም እንደሞቱ ነው እየገለጹ ያሉት። ይህን አስመልክቶ እናንተ ምን መረጃ አላችሁ?
እንግዲህ ያለን የቅድመ አስጠንቀቂያ መረጃ እንደሚያሳየው ቀደም ሲል ኦገስት 2016 ይፋ ባደረግነው አሃዝ መሰረት በአጠቃላይ በሶማሌ ክልል በዘጠኙ ዞኖች እና በ67 ወረዳዎች 1.3 ሚሊዮን ህብረተሰብ ክፍል የለደራሽ እርዳታ ይቀረበ ነው ያለው። የለደራሽ እርዳታ ቀጥሏል። ለዚህ የተከሰተውን የአተት በሽታንም በተመለከተ የጤና ጥበቃ ሚኒስቴር የራሱን ባለሙያዎች በማስተማራት ከክልሉ ጤና ቢሮ እና በተዋረድ ካሉ የጤና ተቋማት ጋር በመተባበር የአተት በሽታን ቁጥጥር ስር አውሏል። ስለዚህ በዚህ ረገድ ስጋት ላይ የሚጥል የለም። ሁለተኛው ከምግብ አቅርቦት ጋር በተያያዘ ቀደም እንደገለጽኩ 1.3 ሚሊዮን ዜጎቻችን እየቀረበ ነው ያለ፣ የተቋረጠ ነገር የለም። ስለዚህ ቀጣይ ከጃንዋሪ 1/2017 ዓመተ ምህረት ጀምሮ የሚኖረውን የዕለት ደራሽ እርዳታ አቅርቦት የሚያስፈልገውን ህብረተሰብ ለመለየት ከነገ በኢትዮጵያ አቆጣጠር ከህዳር 9 ቀን 2009 ዓመተ ምህረት ጀምሮ የተለያዩ አካላትን የያዘ ቲም ይሰማራል። የሚሰማራው ቲም የፌዴራል የሚመለከታቸው ሚኒስቴር መስሪያ ቤቶች፣ የክልል ሴክተር ቢሮዎችን፣ የበይነ መንግስታት ዩኤን ብለን የምንጠራቸው የሁለትዮሽ ስምምነት ያላቸውን ባይላተራል እና ዓለም አቀፍ መንግስታት ድርጅቶችን ያካተተ ቡድን ነው የሚሰማራው። ይህ ቡድን እንግዲህ በአጠቃላይ በሶማሌ ክልል በሚገኙ 9 ዞኖች በ17 ላይቭሊሁድ ዞን ተብሎ የሚከፈሉ እና በ67 ወረዳዎች ተሰማርቶ ነው የጥናት የሚያደርገው። የዚህ ጥናት ውጤት ቀደም ብዬ እንደገለጽኩት ከጃንዋሪ 1/2017 ዓመተ ምህረት ጀምሮ የምግብና ምግብ ነክ ያሉን አቅርቦቶችን ፍላጎት የሚለይበት ነው። በዚህ አግባብ መንግስትና አጋር ድርጅቶች በጋራ ምላሽ የሚሰጡበት ሁኔታ ይፈጠራል።
እንግዲህ
ከነጠቃለ ሁኔታው ይህንን የሚመስለው
ከነገ ጀምሮ በተለይ የዳይር ከጥቅምት እስከ ታህሳስ የሚዘንበው ዝናብ መስተጓጎል እና መቅረት የፈጠረውን ሁኔታ የሚገመግብ ቡድን ነው እንግዲህ የኢትዮጵያ መንግስት የሚያሰማራ
ቡድን ነው የሚሰማራ። ይህ ቡድን ለሶማሌ ክልል ብቻ ሳይሆን በአጠቃላይ በ9 ክልሎች በ54 ዞኖች እና በ246 ወረዳዎች የሚሰማራ ቡድን ነው። ከእነዚህ መካከል የሶማሌ ክልል አንዱ ነው። ስለዚህ በሶማሌ ክልል በ17 ላይቪሊድ ዞን በሚባሉት እና በ67ቱም ወረዳ የሚሰማራ ቡድን ነው የሚሆነው።
እንግዲህ እርዳታን ለማድረስ የተባበሩት መንግስታት ድርጅት አካላት እንደዚሁም ሌሎች የዓለም አቀፍ እና የሀገር ውስጥ የእርዳታ ድርጅቶች ተንቀሳቅሰው ይሰራሉ ኦጋዴን ውስጥ?
ይሰራሉ። ምክንያቱም አሁን የሶማሌ ክልል ስንወስድ በአብዛኛው የምግብ አቅርቦት የሚያቀርበው የዓለም ምግብ ፕሮግራም WFP የምንለው ነው። ስለዚህ WFP በጅጅጋ ከተማ የራሱ ሰብ ኦፊስ አለው፣ ጎዴ ላይም እንደዚሁ የቅርንጫፍ ጽህፈት ቤት አለው። በእነዚህ አማካኝነት አጠቃላይ የፊልድ ሞኒተርስ አሉ፣ የእርዳታ ስርጭቱን የሚቆጣጠሩ፣ የእርዳታ ስርጭቱ በታቀዱ መሰረት ይሄዳል የሚለውን በሁሉም አካባቢ የሚሰሩ አሉ። ከዛ ባሻገር ደግሞ ሌሎች እንደነ ዩኒሴፍ የመሳሰሉ እና መንግስት ያልሆኑ ዓለም አቀፍ ድርጅቶች ምን የሚንቀሳቀሱበት ነው። በዘጠኙ ዞኖች ሁሉ ማለት ነው።
ምን ያህል ናቸው አሁን ኦጋዴን ውስጥ? አስቀድመው የገለጹት ከባለፈው አመት የተገኙ መረጃዎች አሃዞች ናቸው። አሁን ምን ያህል ሰዎች ናቸው የአስቸኳይ ጊዜ እርዳታ የሚያስፈልጋቸው በሶማሌ ክልል ውስጥ?
አሁን ይለያል። ነገ የሚሰማራ ቡድን ያን የሚለይ ነው።
በአጠቃላይ በሀገሪቱ ያለውስ
ያ ውጤት እስከሚመጣ ድረስ እስከ ዲሰምበር 31/2016 ባለው 1.3 ሚሊዮኑ የሚሰራው
በአጠቃላይ በሀገሪቱ ያለው እሱ ሁኔታ
በሀገሪቱ ያው ኦገስት 2016 ላይ ይፋ ባደረግነው መሰረት 9.7 ሚሊዮን ዜጎቻችን ናቸው የደራሽ እርዳታ የሚያስፈልጋቸው በሁሉም ክልሎች ማለት ነው። ለእነዚህ እየቀረበ ነው የሚገኘው።
የተለወጠ ነገር አለ?
አስፈላጊ ቁጥር በአሴስመንቱ መሰረት ከጃንዋሪ 1/2017 ጀምሮ ይቀየራል።
የተለወጠ ነገር አለ? እንግዲህ የእርዳታ አቅርቦቱን በተመለከተ የምርት ወቅቶችም ያለፉበት ስለሆነ ከአዲስ የምርት ወቅት ጋር ተያይዞ ያለው ሁኔታ ምን ይመስላል? አጠቃላይ ስዕሉ እናንተ በግምገማችሁ የተረዳችሁት ነገር ካለ?
ቀጣይ እንግዲህ በአብዛኛው ምርት ጠቃሚ በሆኑ አካባቢዎች ላይ የጣለው ዝናብ በአገባብም፣ በመጠን፣ በስርጭት፣ በአወጣጥ የተስተካከለ ስለነበረ በብዙ አካባቢዎች ላይ ምርት ጨምሯል። ስለዚህ በመጨመሩ ከጃንዋሪ 1/2017 ጀምሮ የምናገኘው ቁጥር አምና ከነበረም በእጅጉ ያነሰ ነው የሚሆነው። አሁን ኦገስት ላይ ቀደም የጠቀስኩት 9.7 የነበረው ከሱ በትልቅ ቁጥር የ1.3 እንዲቀንስ ነው የምንጠብቀው። ስለዚህ ዞሮ ዞሮ አሁን ይሆናል ለማለት አሴስመንቱ ገና የሚደረግ ስለሆነ አስቸጋሪ ቢሆንም አሁን መሬት ላይ ከምናየው ሁኔታ በመነሳት የአነስተኛ ቁጥር ይመጣል ብለን ነው እንደ መንግስት የገመገምነው።
በጣም ነው የማመሰግነው አቶ ምትኩ ካሳ።
እሺ ነው። እሺ፣ ሰላም ቆይልኝ።
የጋቢና ጉዟችን ይቀጥላል። ተከታዩ ደግሞ በኢትዮጵያ ያላግባብ የታሰሩ ጋዜጠኞችና የኢንተርኔት አምደኞች እንዲፈቱ የሰብአዊ መብት ድርጅቶች እየጠየቁ ነው። ጽዮን ስትከታተይ ነበር ይህን ሁኔታ። ሲፒጄ የተናገረው ያወጣው መግለጫ አለ። አምነስቲ
አዎ ሲፒጄ አምነስቲ ያወጣው መግለጫ አለ። እንግዲህ እነሱ መግለጫዎች ይዤ የኢትዮጵያ መንግስትን ምላሽ ለማግኘት እንደዚሁም የተለያዩ ሰዎችን አስተያየት ለመጠየቅ በጣም ከፍተኛ ሙከራ ሳደርግ ነው የነበረው። እንግዲህ የሲፒጄ መግለጫ የሚለው ምንድን ነው? ዓለም አቀፉ የጋዜጠኞች መብት ተከራካሪ ቡድን ነው ዛሬ ከናይሮቢ ከሚገኘው ጽህፈት ቤቱ ነው ያወጣው መግለጫውን። በኢትዮጵያ ያለው የጋዜጠኞችና የኢንተርኔት አምደኞች ሁኔታ ወደ ባሰ ደረጃ እየመጣ ነው። በቅርብ ሳምንታት ውስጥ የግል የህትመት ሚዲያ አዘጋጅ የሆነ ጋዜጠኛ የአንድ አመት እስር ተፈርዶበታል። እንደዚሁም ደግሞ ሁለት ጦማሪያን፣ ሁለት የኢንተርኔት አምደኞች የዓለም አቀፍ ሽልማት ተሸላሚዎች የሆኑ አንደኛው ታስሮ ከዚህ ከአስቸኳይ ጊዜ አዋጁ ጋር ታስሮ ሲለቀቅ አንደኛው ግን አሁንም በእስር ላይ ነው የሚገኘው በፍቃዱ ኃይሉ። ምክንያቱ ደግሞ ለአሜሪካ ድምጽ የሰጠው ቃለ ምልልስ ላይ የአስቸኳይ ጊዜ አዋጁን ተችቷል በሚል ነው እና እንግዲህ እነዚህ ሁኔታዎች ለጋዜጠኞችና ለሚዲያ ለህትመት ውጤቶች ሁኔታዎች እየባሱ የመጡት በኢትዮጵያ እየተከሰተ ካለው የተቃውሞ ሁኔታ አንጻር ነው በሚል ነው መግለጫው የሚዘረዝረው። በጥቅምት ወር መግቢያ ላይ በኢትዮጵያ የስድስት ወር አስቸኳይ ጊዜ አዋጅ መታወጁንና ይህ አዋጅ ከታወጀም በኋላ አዋጁን ለማስፈጸም የተቋቋመው የኮማንድ ፖስት በኢትዮጵያ መንግስት ሚዲያ ላይ ቴሌቪዥን ላይ ቀርበው በዚህ አዋጅ መሰረት ከ11,000 በላይ ሰዎች መታሰራቸውን ይፋ አድርገው ዋል ይላል መግለጫው። እና እነዚህ ነገሮች የተቃውሞ ሁኔታው ለጋዜጠኞች እስር እና ለጸሐፊያን በጣም አስቸጋሪ እየሆነ መጥቷል ይላሉ። እንደውም የሲፒጄ የአፍሪካ ፕሮግራም አስተባባሪ አንጀላ ኳንታል ዜጎችን ዝም በማሰኘት ተቃውሞን ለመቆጣጠር መሞከር የተረጋጋ ሁኔታ አያመጣም ብለዋል። እና የጠቀሱት ደግሞ እንደ ማስረጃ የናትናኤል ፈለቀን ሁኔታ አለ። ጌታቸው ወርቁ የተባለው የኢትዮ ምህዳር ጋዜጣ አዘጋጅ እንደዚሁ በእርግጥ ከአስቸኳይ ጊዜ አዋጁ ጋር አይደለም፣ በሌላ ጉዳይ በሌላ ክስ ከቤተ ክህነት ጋር በተያያዘ ጉዳዩ ሲከታተል ቆይቶ የአንድ አመት እስርና እንደዚሁም ድርጅቱ የገንዘብ ቅጣት ተበይኖበታል ይላል። እንደዚሁም ደግሞ ቮይስ ኦፍ ቮይስለስ ለተባለ የዲያስፖራ ቲቪ የሚሰራ አብዲ ገዳ የተባለ ጋዜጠኛ ተይዞ የት እንዳለ አይታወቅም እና እነዚህ ሁኔታዎች አሳሳቢ አድርገውታል ይላል መግለጫው።
አምነስቲም ተመሳሳይ መግለጫ በመስከረም ወር አስቸኳይ ጊዜ አዋጁ ሲወጣ አስቸኳይ ጊዜ አዋጁን እኛ መተቸት ባንችልም ግን የመናገር እንደዚሁም ደግሞ የመሰብሰብ መብቶችን ስለሚቀለብስ በጣም ያሰጋናል የሚል መግለጫ አውጥተው ነበረ።
አዎ እንደሱ አይነት መግለጫ አውጥተው ነበር። በትላንትናው ዕለት ደግሞ በተለየ ሁኔታ በፍቃዱ ኃይሉን በተመለከተ እንደዚሁ መግለጫ አውጥተዋል። በፍቃዱ ኃይሉ ያለ ምንም ቅድመ ሁኔታ ሊለቀቅ ይገባል። ምክንያቱም በፍቃዱ ኃይሉ በአሜሪካ ድምጽ ሬዲዮ ላይ የሰጠው አስተያየት ማንም ሰው ሊሰጠው የሚገባው አስተያየት ነው እና አንድ ሰው በመናገር ብቻ እስር ቤት ሊላክ አይገባውም ነው የሚለው መግለጫው። እንግዲህ እኛም ይህንን ጉዳይ ስንከታተለው ነበረ። የበፍቃዱ ኃይሉን ጠበቃ አቶ አማሀ መኮንንን አነጋግረናቸው ነበር። እሳቸው እንደሚሉት በአሜሪካ ድምጽ ላይ በሰጠው ቃለ ምልልስ ምክንያት በአስቸኳይ ጊዜ አዋጁን ለሚያስፈጽመው ኮማንድ ስር በእስር እንደሚገኝና በዚህ አስቸኳይ ጊዜ አዋጅ ፍርድ ቤት መቅረብ ስለማይቻል እዛ እንደሚገኝ
ያለምንም ቅድመ ሁኔታ ይፈታ
የሚል ነው የተጠቀሰው።
ተጨማሪውን እንግዲህ ከምሽቱ 3 ሰዓት ላይ
በተጨማሪ ግን አንድ ሌላ የዮናታን ተስፋዬ ሰማያዊ ፓርቲ የህዝብ ግንኙነት ኃላፊ የነበረው ዮናታን ተስፋዬ ደግሞ እንደዚሁ ቅሊንጦ እስር ቤት ውስጥ በተፈጠረ አለመግባባት እና አቶ በቀለ ገርባን ወደ ፍርድ ቤት በሚሄዱበት ጊዜ ወደ ፍርድ ቤት አንሄድም፣ ሊዳኝ የሚገባው ጉዳያችን የኦሮሚያ ፍርድ ቤት ነው በሚል ክርክር ተነስቶ በዛ ክርክር ውስጥ አንድ ሰው ሲደበደብ ያ ሰው ሊደበደብ አይገባውም በሚል ዮናታን ተስፋዬ ጣልቃ በመግባቱ ምክንያት ከዛን እለት ጀምሮ በብረት በሰንሰለት ታስሮ ነው የሚገኘው ብለው ሊጠይቁት የሄዱት ወዳጆቹ ለነሱ እንደነገራቸውና ሊጠይቅ ሲመጣ ብቻ ሰንሰለቱ እንደሚፈታለት እና በአስቸጋሪ ሁኔታ ውስጥ እንደሚገኝ
የተያዘበት ሁኔታ በጣም
እንደሆነ እንደሱ መጥቀሱን ነግረውናል።
ከበርካታ ምንጮች ያረጋገጥ ነው
ጉዳይ ነው። በርካታ ምንጮች ናቸው። እንግዲህ እነዚህን ሁኔታዎች አስመልክቶ የኢትዮጵያ መንግስት ምላሽ ለማግኘት የኮሙኒኬሽን ጉዳዮች አዲስ የተሾሙት የኮሙኒኬሽን ጉዳዮች ጽህፈት ቤት ሚኒስትር ዶክተር ነገሪ ሌንጮ ጋር በእጅ ስልካቸው በተደጋጋሚ ደውዬ ነበር። እንደዚሁም ደግሞ የማረሚያ ቤቶች አስተዳደር ህዝብ ግንኙነት ኃላፊ አቶ ግዛቸውም ጋር እንደዚሁ ተደጋጋሚ ሙከራ አድርጌ ነበር። ስልኮቻቸው ባለመነሳቱ ምላሻቸውን ማግኘት አልቻልንም።
ተጨማሪ መረጃ ይዘን እንግዲህ ወደ እናንተ እንቀርባለን። እንግዲህ ስለ ጋዜጠኞች ጉዳይ ከተነሳ በዚህ ሳምንት ለበርካታ ጋዜጠኞች በር የከፈተች አርአያቸው የሆነችና የማይሰበሩ የሚመስሉ የጋዜጠኝነት ስራ ወሰኖችን ያለፈች አፍሪካ አሜሪካዊት ጋዜጠኛ ጉዌን አይፈል አርፋለች። ለሁላችንም አርአያ የሆነች በተለይ የጋዜጠኞች መብት እንዲከበር የምትሰራ ሲፒጄ ውስጥ ግሩም ተሳትፎ ታደርግ ነበረ። ቆንጅታዬ በዚች ግሩም ጋዜጠኛ ታሪክ አስመልክቶ የሚከተለውን አጠናቅራለች።
በሙያዋ ከፍተኛ አድናቆትና ክብርን ያተረፈችው አፍሪካዊት አሜሪካዊት ጋዜጠኛ ጉዌን አይፈል በተወለደች በ61 ዓመቷ በማህፀን ካንሰር ሳቢያ ሕይወቷ አልፏል። ጋዜጠኛ ጉዌን አይፈል በታላላቅ የአሜሪካ የመገናኛ ብዙሃን ጥቁር አሜሪካውያን በጣት ይቆጠሩ በነበሩበት ዘመን በጥልቅና ለህብረተሰብ ቁም ነገርነት ባላቸው ጉዳዮች ዙሪያ በምታጠናቅራቸው ዘገባዎቿ ስሟን ያስመዘገበች ለቀጣይ የሙያ ተተኪ ትውልድ አርአያና ፋና ወጊ እንደነበረች በሙያ አጋሮቿና በሌሎችም ብዙዎች ተመስክሮላታል። አንዱ አድናቂዋ ፕሬዚደንት ባራክ ኦባማ የጉዌንን ታላቅ ጋዜጠኝነት እኔም ራሴ በቃለ መጠይቅ አቅርባኝ ከምታነሳልኝ ጥያቄዎች ጭምር የማውቀውና የማደንቀው ነው ብለዋል።
On a personal note, Michelle and I want to offer our deepest condolences to Gwen Eiffel's family.
እኔና ሚሼል ለጉዌን አይፈል ቤተሰብና ለእናንተ ለሙያ ባልደረቦቿ በሙሉ ጥልቅ ሐዘናችንን እንገልጻለን። ጉዌን ወዳጃችን ነበረች። ሙያው የሚጠይቀውን ኃላፊነት በከፍተኛ ደረጃ የምታከብር፣ ስልጣን ላይ ያሉ ሰዎችን በጠንካራ ጥያቄዎች በተጠያቂነት የምትይዝ፣ ለዲሞክራሲያችን ስምረት ወሳኝ ለሆነው ጠንካራና ነጻ ፕሬስ ተሟጋች ነበረች።
ለ17 ዓመታት በፒቢኤስ ኒውስ አወር እና በዋሽንግተን ዊክ ውይይት መሪነትና ማኔጂንግ ኤዲተርነት አገልግላለች። ከዚያ በፊት ኒውዮርክ ታይምስ እና ዋሽንግተን ፖስት እንዲሁም ቦልቲሞር ሰንን ለመሳሰሉ ታላላቅ የአሜሪካ ጋዜጦች በፖለቲካ ጉዳዮች ዘገባዎችን በማቅረብ በሀገሪቱ ሚዲያ ከበቁ ጋዜጠኞች ተርታ የቆመች ድንቅ ባለሙያ ነበረች። በዚህም ለእጅግ ብዙ ታላላቅ ሽልማቶች በቅታለች።
Good evening, I'm Judy Woodruff.
And I'm Gwen Ifill. Those are just some of the stories we're covering on tonight's PBS NewsHour.
ለህዝብ ጆሮ የምታደርሳቸው ዘገባዎች የትኩረቷ አድማስ ስፋቱን ጁዲ ውድሩፍ ለአብነት በራሷ በጉዌን ድምጽ አቅርባዋለች።
How do we as a nation cope with race, conflict, and our inability to see each other? Let me turn this on its head. Because when we talk about race in this country, we always talk about African Americans, people of color. I want to talk to you about white people. Why don't you mention Donald Trump by name?
You know, he seems to do a good job mentioning his own name. So,
የዩናይትድ ስቴትስ ጠቅላይ አቃቤ ሕግ ሎሬታ ሊንች እንዲህ ሲሉ ሟቿን ጋዜጠኛ ያደንቃሉ።
And it was that trust, her dedication, that was her stock in trade. She was the gold standard in our business.
የሙያ ስንቋ ያ የተሰጣት አመኔታ ያ ቁርጠኝነቷ ነበር። ለኛ ሙያ የብቃት መለኪያ የወርቅ ሚዛናችን እርሷ ነች። ለቤተሰቧ፣ ለጓደኞቿና ለባልደረቦቿ ብቻ ሳይሆን ለእውነት ባላት ታማኝነት ጭምር ነው።
ጋዜጠኛ ጉዌን አይፈል 8 ፕሬዝደንታዊ ምርጫ ዘመቻዎችን ተከታትላ ዘግባለች። 2 የምክትል ፕሬዝደንታዊ እጩዎች ክርክሮችን፣ የዘንድሮ ፕሬዝደንታዊ ምርጫ ለዲሞክራቲክ ፓርቲው እጩነት ተፎካካሪ የነበሩትን የቀድሞዋን የውጭ ጉዳይ ሚኒስትር ሂለሪ ክሊንተንንና የቨርመንቱን ሴኔተር በርኒ ሳንደርስን ክርክርም መርታለች።
የዛሬው የጋቢና ጉዟችን በዚሁ ተጠናቋል። እንግዲህ ሄኖክ፣
አዎ፣ አስተያየቶቻችሁን አሰሙ፣ ድምጻችሁን አት ቪኦኤ አማሪክ ላይ በትዊተርም እንደዚሁ ሃሽታግ ጋቢና ቪኦኤም በመጠቀም አስተያየቶቻችሁን አድርሱን።
ስናስተናግዳችሁ ያመሸነው ጽዮን ግርማና
ሄኖክ ሰማእግዜር ነን። ዝግጅታችንን በቴክኒክ ያቀነባበረው ሞክቢል ያበሮ ነው። የጋቢና ዲጄ ዲጄ ፋትሱ ጋር በመሆን
ጉዟችሁ የሰመረ ይሁን እያልን እንሰናበታለን። መልካም ምሽት። በነገው ጉዞ እንገናኝ።